Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ አርብ ግንቦት 29 ቀን 2006 ዓ.ም ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታየ እንስማ።
ጤና ይስጥልን፣ እንደምናመሻችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናዚ ጀርመንን ለሽንፈት ባበቃው የፈረንሳይ ኖርማንዲ ወረራ ሰባኛ ዓመት መታሰቢያ ስነ ስርዓት ላይ ለሁለተኛው የዓለም ጦርነት አርበኞች አክብሮታቸውን በመግለጽ ንግግር አድርገዋል። በኖርማንዲው የኦማሃ የባህር ዳርቻ በተካሄደው ዲዴይ ተብሎ በሚጠራው ወረራ መታሰቢያ ላይ ፕሬዚደንት ባራክ ኦባማ ባሰሙት ንግግር ወታደሮቹን ነጻነት ከምንጊዜውም በላይ ለአደጋ በተጋለጠችበት ወቅት ሊታደጓት ታላቅ መስዋዕትነት የከፈሉ ሲሉ አድንቀዋቸዋል። እንደ አውሮፓውያን አቆጣጠር ሰኔ 6 1944 ዓ.ም በዛሬዋ ዕለት ፈረንሳይ ኖርማንዲ ከተማ ባህር ዳርቻው ላይ ወደ 160 ሺህ የሚጠጉ የህብረቱ ኃይሎች ከአውሮፕላኖች በፓራሹት ዱብ ዱብ እያሉ ወይም በባህሩም ደርሰው በወታደራዊ ታሪክ ከማናቸውም ግዙፍ የሆነ ወረራ ያካሄዱበት ነው። ምንም እንኳ በዚያች ዕለት 4500 የሚሆኑቱ ቢያልቁም ያ ዘመቻ የህብረቱ ኃይሎች በመላው አውሮፓ ናዚዎችን ድል እየመቱ የገሰገሱበት ጅማሮ እንደሆነ ይታወቃል። ሶማሊያ ውስጥ ከዓመት ከአስር ወር በላይ ተጠልፈው የቆዩ ሶስት ኬንያውያን የረድኤት ሰራተኞች ትናንትና ሐሙስ መለቀቃቸው ተነገረ። እንደ አውሮፓውያን አቆጣጠር ሐምሌ 11 2012 ዓ.ም በታጣቂ ቡድን ሙዱግ ክፍለ ግዛት ጋልካዮ ከተማ አጠገብ የተጠለፉት አንዲት ሴትና ሁለት ወንዶች የዓለም አቀፍ የረድኤት አገልግሎት የተባለ አካል ሰራተኞች እንደነበሩ ታውቋል። ከጠላፊዎቹ ጋር ረጅም ጊዜ የፈጀ ንግግር ተደርጎ ሊለቀቁ በቅተዋል ሲል የእርዳታ ድርጅቱ ባወጣው መግለጫ አስታውቋል። የሩሲያ ፕሬዚደንት ቭላዲሚር ፑቲንና የዩክሬን ተመራጩ ፕሬዚደንት ፔትሮ ፖሮሼንኮ ዛሬ በፈረንሳይ ኖርማንዲ ናዚ ጀርመንን ለሽንፈት ያበቃው የህብረቱ ኃይሎች ወረራ የተካሄደበት ሰባኛ ዓመት መታሰቢያ ጎን ለአጭር ጊዜ ተገናኝተው ተነጋግረዋል። የሁለቱ መሪዎች ውይይት ካተኮረባቸው ጉዳዮች አንዱ በምስራቅ ዩክሬን የዩክሬን መንግስት ኃይሎችና አፍቃሪ ሩሲያ ተገንጣዮች መካከል የሚደረገው ተኩስ ሊቆም የሚችልበትን ጉዳይ እንደነበረ የፈረንሳይ ባለስልጣናት ገልጠዋል። ቀደም ብሎም ዛሬ ፕሬዚደንት ፑቲን በሰሜን ፈረንሳይ ከጀርመን ቻንስለር አንገላ መርክል ጋር ተገናኝተው ተወያይተዋል። ትናንት ሐሙስ ደግሞ ፑቲን ከብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን እና ከፈረንሳዩ ፕሬዚደንት ፍራንሷ ኦላንድ ጋር መወያየታቸው ይታወሳል። ጣሊያን በ24 ሰዓት ጊዜ ውስጥ ቁጥራቸው ወደ 2500 የሚጠጋ ጥገኝነት ፈላጊ ስደተኞችን ከሜዲተራኒያን ባህር አትርፈናል ስትል ተናገረች። የሚበዙት ከሰሜን አፍሪካ የተሳፈሩ መሆናቸውንም አስታውቃለች። ዛሬ አርብ የኢጣሊያ የባህር ኃይል በሰጠው መግለጫ በጀልባዎች ታጭቀው በባህሩ ላይ ከተገኙትና ከትናንት ሐሙስ ወዲህ ወደ የብሱ ካመጣናቸው ውስጥ 158ቱ ልጆች ናቸው ብሏል። የባህር ኃይሉ እንዳለው ጥገኝነት ፈላጊዎቹ በአደገኛው የጀልባ ጉዞ በብዛት እንዲሳፈሩ የተገፋፉት በአየሩ ሁኔታ እየተሻሻለ መሄድ ምክንያት ሳይሆን አይቀርም ብሏል። ጦርነት፣ ድህነትና የፖለቲካ ብጥብጥ ሸሽተው ከየሀገራቸው የሚወጡት አፍሪካውያንና የመካከለኛው ምስራቅ ሀገሮች ስደተኞች ወደ አውሮፓ ዋና መድረሻቸው ኢጣሊያ መሆኗ ይታወቃል። ማክሰኞ ዕለት ዓለም አቀፍ የፍልሰተኞች ድርጅት አይኦኤም በዘንድሮ የአውሮፓውያን ዓመት በአምስቱ ወራት ብቻ ከ40 ሺህ የሚበልጡ የስራ ስደተኞች በአደገኛው የባህር ጉዞ ተሳፍረዋል ብለዋል። ባለፈው ዓመት ዓመቱን ሙሉ የተጓዙትን ስደተኞች ቁጥር ወደዚያው ገደማ ማለት ነው። ጣሊያን የአውሮፓ ህብረት የሜዲትራኒያን ባህርን ቁጥጥር ለማጠናከር የበለጠ ጥረት እንዲያደርግ ስትወተውት ቆይታለች። በመጨረሻም በአፍጋኒስታኑ ፕሬዝዳንታዊ ምርጫ እየመሩ ያሉት እጩ አብዱላ አብዱላ የግድያ ሙከራ ተደርጎባቸው ለጥቂት ማምለጣቸው ተወርቷል። በጥቃቱ 6 ሰዎች ተገለዋል። አብዱላ አብዱላ ዛሬ አርብ በመዲናዋ ካቡል ከአንድ የምረጡኝ ዘመቻ ዝግጅት ሲመለሱ በአጀብ ይጓዙባቸው በነበሩ መኪናዎች ላይ 2 የፈንጂ ጥቃቶች እንደደረሱ ነው የተነገረው። የአፍጋን ሀገር አስተዳደር ሚኒስቴር የሽብርተኛ ጥቃት ሲል በገለጸው በዚህ ጥቃት ቢያንስ 22 ሰዎች እንደቆሰሉ አስታውቋል። ቢያንስ አንዱ ጥቃት በአጥፍቶ ጠፊ የተፈጸመ እንደሆነም ተናግሯል። ለጥቃቱ ኃላፊነት የወሰደ ወገን የለም። ሆኖም ሰኞ ዕለት ታሊባን መራጮች የነገ ቅዳሜ ሳምንት በሚካሄደው ማጣሪያ ፕሬዝዳንታዊ ምርጫ ድምፅ እንዳትሰጡ በማለት ሲያስጠነቅቅ እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ዜናዎቹን ሰማን። ቆንጅታዬን አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ተጠባበቁ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ከዋርጂያ በመባል የሚታወቀውን ጽንፈኛ የእስልምና አክራሪ አመለካከት በኃይልና በሽብር ተግባር ለማስፋፋት ሲንቀሳቀሱ የነበሩ ያላቸውን 25 ተጠርጣሪዎች በቁጥጥር ስር መዋሉን የኢትዮጵያ መንግሥት አስታውቋል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል እንዳለው ተጠርጣሪዎቹ የተያዙት ጅማ ዞን አካባቢ ለእንቅስቃሴ ሲዘጋጁ ነው። እስክንድር ፍሬው ከአዲስ አበባ ዘግቦበታል።
በቁጥጥር ስር የዋሉት 25 ተጠርጣሪዎች በሁለት ቡድን የተደራጁ እንደሆኑ በመንግስት የመገናኛ ብዙሃን ይፋ የተደረገው የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል መግለጫ ጠቅሷል። አንደኛው ቡድን ቀጥተኛ አመራር የሚቀበለው ደቡብ አፍሪካ ከሚገኘው አክራሪ ቡድን መሆኑንም ጠቁሟል። ይሄው የሽብር ቡድን በሶማሊያ በአልሸባብ ስልጣን ካገኘ በኋላ በኬንያ በኩል ወደ ደቡብ አፍሪካ በመጓዝ አደረጃጀቱን አጠናክሮ ወደ ኢትዮጵያ መግባቱንም አመልክቷል። አባላቱ በቁጥጥር ስር የዋሉትም በኦሮሚያ ክልል በጅማ ዞን አካባቢ እንቅስቃሴ ለመጀመር በዝግጅት ላይ እንዳሉ በተደረገው ክትትል ነው ብሏል። ቡድኑ በጅማ ዞን አካባቢ በሚገኙ የገጠር መንደሮችና በዋና ዋና ጎዳናዎች ላይ በሚንቀሳቀሱ የህዝብ ማመላለሻ አውቶቡሶች ላይ ጥቃት በማድረስ 2 ንጹሃን ዜጎችን መግደሉንም የግብረ ኃይሉ መግለጫ አስረድቷል። ገንዘብና ሞባይል ሲሰርቅ መቆየቱንም ጠቅሷል። መግለጫው አክሎ እንዳለው ሁለተኛው የሽብር ቡድንም በሱዳን በየመንና በእንግሊዝ ውስጥ ከሚገኙ ዓለም አቀፍ ጂሃዲስት እንቅስቃሴዎች ጋር ግንኙነት በመመስረት ቀጥተኛ አመራርና የተለያዩ ድጋፎች ሲያገኝ ቆይቷል። ወደ 30 የሚጠጉ አባላቱን ወደ ሶማሊያ በመላክ በአልሸባብ አማካኝነት ወታደራዊ ስልጠና እንዲያገኙ ማድረጉንም አመልክቷል። የአሸባሪ ቡድኑ አባላት ለሽብር ጥቃቶች የሚያገለግሉ ቁሳቁሶችና የጦር መሳሪያዎች ሲያከማቹ መቆየታቸውንም የግብረ ኃይሉ መግለጫ ጠቁሟል። በተጠርጣሪዎቹ ላይ የተጀመረው ምርመራ እንደተጠናቀቀ ክስ እንደሚመሰረትና ዝርዝር ጉዳዩን የሚመለከት መረጃ ለህዝብ ይፋ እንደሚደረግም ግብረ ኃይሉ አስታውቋል። ጽንፈኛው የከዋርጃ እንቅስቃሴ በተለያዩ የዓለማችን ክፍሎች በሃይማኖት ስም በሚፈጸሙ የሽብር ጥቃቶች ውስጥ የተጋ ተሳትፎ እንዳለው ግብረ ኃይሉ ጠቅሷል። እንቅስቃሴው የሚከተላቸው የእምነት መርሆችም ከናይጄሪያው አሸባሪ ቡድን ቦኮ ሃራም እምነቶች ጋር ተመሳሳይ መሆናቸውን ጠቁሟል። መግለጫው እንዳለው አስተምሮውን የማይጋሩትን ሌሎች ሙስሊሞች በካዲነት ይፈርጃል፣ እነርሱን ለመግደልም መለኮታዊ ስልጣን እንዳለው ያምናል። የከዋርጃ ንቅናቄ ለመድራዊ መንግስት ግብር መክፈልን እንደ ከፍተኛ ኃጢያትና የእምነት ጥሰት እንደሚመለከትም መግለጫው አስረድቷል። የሞባይል ካርድ የተጨማሪ እሴት ታክስ የሚቀርጥበት በመሆኑ በሞባይል ስልክ መገልገል በእስልምና እምነት የተከለከለ ኃጢያት ወይም ሐራም ነው እንደሚልም አመልክቷል። በ1994 ዓ.ም የከዋርጃ ኃይሎች በምዕራብ ኢትዮጵያ በመንግስት የጸጥታ ኃይሎች በተወሰደባቸው እርምጃ ከፍተኛ ኪሳራ ደርሶባቸው እንደነበርም መግለጫው አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ሁለተኛው ዘገባ እናልፋለን። በኬንያ በአሁኑ ወቅት የጎሳ ፖለቲካ ዳግም እያንሰራራ ለመሆኑና የውጥረት ድባብ ለመፈጠሩ በተጨባጭ እየታየ ነው። ይህ የሆነው ሀገሪቱ የተደቀኑባትን ችግሮች አስመልክቶ የመንግሥቱና የተቃዋሚ ፓርቲ መሪዎች በፖለቲካ ንትርክ በተጠመዱበት ወቅት ነው። የኬንያ ፖለቲከኞች ከሰባት ዓመታት በፊት ሀገሪቱን ለመበታተን ደርሶ የነበረውን ልዩነቶቻቸውን ለመፍታት ዛሬም ዝግጁ አይደሉም። መሐመድ ዩሱፍ ዘግቦበታል። እኔው አቀርበዋለሁ። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ እና ሌሎች የተቃዋሚ ፓርቲ መሪዎች ባሳለፍነው ቅዳሜ ከመቶ ሺህ በላይ ለሚሆኑ ደጋፊዎቻቸው ሲናገሩ መንግስት እየተበላሸ ሄዷል ያሉትን የሀገሪቱን የጸጥታ ጥበቃ፣ የምጣኔ ሀብትና የፖለቲካ ሁኔታ አስመልክቶ በብሔራዊ ደረጃ የውይይት መድረክ እንዲያዘጋጅ ጥሪ አስተላልፈዋል። መንግስት ለዚህ ጥሪ አዎንታዊ ምላሽ ከነፈገ ግን በመላ ሀገሪቱ ለሚካሄድ የተቃውሞ ሰልፍ እንዲዘጋጅ አስጠንቅቀዋል። ፕሬዚደንት ኡሁሩ ኬንያታ የውይይት መድረኩን ጥያቄ የተቀበሉ ቢሆንም ከተቃዋሚዎች ጋር ስልጣን መጋራት የሚባል ነገር ግን የለም ሲሉ ምላሽ ሰጥተዋል። አንዳንድ ህግ አርቃቂዎች በበኩላቸው ተቃዋሚዎች ሀገሪቱን ገጥሟታል ያሉትን ችግሮች በመፍታቱ ረገድ ህገ መንግስታዊውን አካሄድ እንዲጠቀሙ መክረዋል። የፖለቲካ ፓርቲዎች ትብብር መድረክ ሊቀመንበር ኮሎኔል ሙዌማ በዚህ ጉዳይ ላይ ሲናገሩ ገዢው ፓርቲ ምንም እንኳ በፓርላማ ውስጥ የሁለቱንም ማለት የእንደራሴዎቹንና የሴኔቱን አብላጫ መቀመጫዎች ቢቆጣጠርም በተቺዎቹ ለሚሰጡ አስተያየቶች ሁሉ ጆሮ ዳባ ልበስ ብሎ መቀጠል እንደሌለበት አስጠንቅቀዋል።
When you're in government, you're comfortable. You have no problems. But the people outside government have problems that are valid.
ከመንግስቱ ጋር ስትቆይ ብዙ ጊዜ ችግሮች አይኖሩብህም። ከመንግስቱ ውጪ ያሉ ወገኖች ግን ትክክለኛና ተገቢ የሆኑ ችግሮች አሏቸው። እነዚያ ችግሮች ናቸው እንግዲህ ሁሉንም የሚያስቆርፉና በመንግስቱ ላይ ጠንካራ ተቃውሞ የሚያስከትሉ። ለችግሮቹ መፍትሄ ካልተሰጡ ወደፊት ሀገሪቱ ውስጥ ለሚፈጠሩ የፖለቲካ ቀውሶች ምክንያት ይሆናሉ ማለት ነው።
በተለይ ይላሉ ሙዌማ፣ በተለይ አንገብጋቢ ለሆኑ እንደ የጸጥታ የሙስናና ወደ ሰማይ እያሻቀበ ላለው የመሠረታዊ ዕቃዎች ዋጋ ችግሮች ጉዳይ በጊዜው መፍትሄ ካልተገኘ ውጤቱ ሁከትና ትርምስ ይሆናል። ኬንያ ባለፉት ጥቂት ዓመታት አስተማማኝ የመንግሥት ተቋማትን በመገንባቱ ረገድ መሻሻል አሳይታለች። ያም ከስድስት ዓመታት በፊት የተካሄደውን ምርጫ ተከትሎ የተፈጠረው ደም አፋሳሽ ግጭት እንዳይደገም ለመከላከል መሆኑ ይታመናል። በዚያ በአብዛኛው ጎሳን መሠረት ባደረገ ድረ ምርጫ ሁከት ከ1100 በላይ ሕይወት መጥፋቱና በብዙ መቶ ሺዎች የሚገመቱትን እንዳፈናቀለ ይታወሳል። ያኔው የኬንያ እርስ በርስ ግጭት ሊቆም የቻለውም ዓለም አቀፉ ኅብረተሰብ በሚስተር ኦዲንጋና የወቅቱ ፕሬዝደንት በነበሩት ሙዋይ ኪባኪ መካከል የፖለቲካ ስምምነት እንዲያደራድሩ የቀድሞውን የተባበሩት መንግሥታት ድርጅት ዋና ጸሐፊ ኮፊ አናንን ከላከ በኋላ ነው። በአሁኑ ጊዜ ግን ይላሉ በኬንያ የፖለቲካ ፓርቲዎች ትብብር መድረኩ ሊቀመንበር ኮሎኔል ሙዌማ፣ በአሁኑ ጊዜ ግን ፍላጎቱ እስካለ ድረስ ሀገሪቱ የሚፈጠሩ የፖለቲካ ቀውሶችን ለመፍታት ችሎታው አላት።
እንደ ሀገር ያላንዳች የውጭ እርዳታ ችግሮቻችንን የመፍታቱ ችሎታ አለን። አዎ፣ ልናደርገው እንችላለን። የፖለቲካ ፈቃደኝነቱ እስካለ ድረስ የማይሆንበት ምክንያት የለም። እኛ ራሳችን የፖለቲካ ፈቃደኝነቱ ከሌለን ግን ገለልተኛ ነው ብለን የምናስበው ሰው መጥቶ ሊያስታርቀን ይችላል።
እንደሚታወቀው ፕሬዚደንት ኬንያታና ምክትላቸው ዊልያም ሩቶ የ2008ን ሁከት በማስተባበሩ መንገድ ረድተዋል ተብለው በዓለም አቀፉ የወንጀል ፍርድ ቤት ክስ ቀርቦባቸዋል። የሚስተር ሩቶ የፍርድ ሂደት ባለፈው ዓመት የተጀመረ ሲሆን ለፕሬዚደንቱ እንዲቀርቡ የቀረበላቸው ጥሪ ግን በተደጋጋሚ ተላልፏል። ወደ መደበኛ ቅንብሮች ስንሸጋገር በቅድሚያ የምናገኘው ባህልና ማኅበረሰብን ይሆናል። የገጠሟቸውን ተደራራቢ የሕይወት ፈተናዎች አልፈው ለስኬት የበቁ ሴት ናቸው የባህልና ማኅበረሰብ እንግዳ ዛሬ። በባዕድ ሀገር ከጎዳና ሕይወት ለከፍተኛ ዕውቅና እስካበቃቸው መልካም ምግባር የተጓዙበትን እጅግ አዳጋችና ውስብስብ መንገድ ይመለከታል ፕሮግራሙ። ለበርካታ ታላላቅ ሽልማቶች የበቁትን እንግዳችን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ነበረ አክሊሉ እባላለሁኝ። የምኖረው ካሊፎርኒያ ሳን ፍራንሲስኮ አካባቢ ነው። የጣሊያን ሬስቶራንት አለኝ። የመጀመሪያ ስራዬ ነው አሜሪካን ሀገር ተቀጥሬ የሰራሁበት።
መልካም። በዚህ በሰሜን አሜሪካ የሚገኘው የኢትዮጵያውያን የሽልማት ድርጅት ተሸላሚዎቹ አንዱ አድርጎታል በማህበረሰብ ውስጥ አከናወኑ ባላቸው የተለየ ስራው። ወይዘሮ መንበረ በቅድሚያ እንኳን ደስ ያለው።
አመሰግናለሁ።
ለ22ኛው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ሽልማት ያበቃው ከታሪኮ በከፊል ላምባቢ የበቃበት ጽሑፍ እንደሚያመለክተው ቀደም ብሎ በመግቢያው እንዳስተዋወቁን በዚህ በአሜሪካን ሀገር ቀደም ሲል ይሰሩበት የነበረው አንድ የጣሊያን ምግብ ቤት ባለቤት ለመሆን በቅተዋል። በታዋቂ የዩናይትድ ስቴትስ ዩኒቨርሲቲ ኮሌጅ ውስጥ ታዋቂ ሰዎች ንግግር በሚያደርጉበት የምረቃ ስነ ስርዓት ለተመራቂዎች ንግግር ለማድረግ እስከ መጋበዝም በቅተዋል። እስኪ ወደ ኋላ እንመለስና የተጓዙበትን መንገድ እንመልከት። በጣሊያን አገር ቤት አልባ የጎዳና ህይወት መኖርም እስከ መገደድ ድረስ የበቁ ነው። እስኪ እንገሩን ባጭሩ የጣሊያን ህይወቶን አጀማመርና ሁኔታ።
ኢትዮጵያ ውስጥ ያለሁኝ አርቲስት ነበርኩኝ፣ የመድረክ ሰው ነበርኩና ከዛ ሙያዬ ተነስቼ ወደ ጣሊያን አገር የተሻለ ኑሮ ይገጥመኛል፣ በአርቲስትነት እቀጥላለሁ በሚል በዛን ሰዓት የፍቅር ጓደኛዬ የነበረ ሰው ጋብዘውኝ ፕሮሚስ አድርጎልኝ ወደ ጣሊያን ሀገር ገባሁ። እንደጠበቅኩት ሆኖ አልተገኘም እና በአለኝ ግንኙነት ምክንያት መጥፎ ደረጃ ላይ ደረስኩኝ፣ በደል ደረስኩኝ። ቋንቋውን አላውቅም፣ ጓደኛ የለኝም፣ አገሩን አላውቅም፣ ወረቀት አልነበረኝም። ቀን በቀን ቤት ውስጥ ተዘግቶብኝ ደበደብ ነበር። መጨረሻ ላይ ወዲያውኑ አረገዝኩኝ። በጣሊያን ሀገር በገባው በሶስት ወሬ አረገዝኩኝ። በጣም በደል ስለነበረ መጨረሻ ላይ የዘጠኝ ወር እርጉዝ ሆኜ ለመግደል ደረጃ ላይ ሲደርስ ምንም ሳልናገር ቤቱን ጥዬ ወጥቼ አካባቢው የነበረ ቤተ ክርስቲያን ውስጥ ቁጭ አልኩ። ልወልድ ሳምንት ቀርቶኛል፣ የምሄድበት ቦታ የለም። በአጋጣሚ የሆነ ቄስ ኢትዮጵያ ውስጥ በሚሽነሪ ስራ የነበረ ቄስ ታውቅ ጣሊያ መጠለያ ውስጥ ልውሰድሽ ብሎ የሴቶች መጠለያ ውስጥ ይዞኝ ሄደ።
የማዘር ቴሬሳ ሴቶች መጠለያ ውስጥ ኖረዋል።
በሷ ስም የተከፈተ ማዘር ቴሬሳ መታ የምትጎበኘው የምታጽናናበት መጠለያ ነው። እዛ ውስጥ ገባሁ። በገባሁ በአምስተኛ ቀኔ ልጄን እዛው መጠለያ ውስጥ ወለድኩኝ። በትንሹ ሩም ውስጥ 30-35 ምን ሆን ሴቶች ገብተን በቃ እዛ ውስጥ በሙሉ አሉ። ድራግ አዲክት የሆኑ አልኮሆሊክ የሆኑ
እጽና የአልኮል ሱሰኝነት
የተጋለጡ በቃ በብዙ ችግር ውስጥ አንዳንድ አልፎ አልፎም ደግሞ እንደኔው እንደዚሁ በአንዳንድ አልፎ የመጡ አሉ። እና እዛ ውስጥ ገባሁ። ያው ያንኑ መስረት ኖራለህ ወለድኩኝ። ከወለድኩ በኋላ ማደር ትሬሳን አንድ ጊዜ አይደለም ሁለት ጊዜም ሚት አደረግኳ። ተገናኘን።
በህይወት እያሉ እሳቸውን የማግኘት እድል ገጥሞታል እዛው ባሉበት
ሁለት ጊዜ? ያው ልጄንም አቀፈችው ባረከችው፣ እኔንም አጽናናችኝ። አይዞሽ እግዚአብሔር ካንቺ ጋር ነው ምናምን አለችኝ። ከዛ በኋላ እንግዲህ ወደ ከሶስት ወር በኋላ ከሸልተር ውስጥ ወጥቼ ስራ አግኝቼ ልጄን ማሳደግና ማስተማር ጀመርኩኝ። በ11 ዓመት ሲሆነው ወደዚህ መጣሁ። አዎ በጣም ችግር ላይ ነበርኩኝ። ድንበኛ መንገድ ላይ ማለት ነው።
ፈተና የበዛበት ያልተለመደ አስቸጋሪ ህይወት አልፈው እንደ አውሮፓውያን የዘመን አቆጣጠር በ1995 ዓ.ም ወደ ዩናይት ስቴትስ መጡ። ከመድረክ ባለሙያነት ከኪነ ጥበብ ባለሙያነት እስከ ጎዳና ማደርና ቀደም እንደገለጹልንም የሴቶች መጠለያ ውስጥ ልጆን እስከ መውለድ ያለፉበት መንገድ በጣም አስገራሚ አሳዛኝም ጭምር ነው። ኋላ ግን እዚህ ዩናይት ስቴትስ ከደረሱ በኋላ ቀደም ብለው ያስተዋወቁት ምግብ ቤት ውስጥ የጀመሩት ስራ ለሌላ ትልቅ ደረጃም አድርሶታል። እስኪ እርሱንም ባጭሩ ለአድማጮቻችን ያጫውቱ።
በሚገባ ስመጣ ወደዚህ ሀገር ማንኛውም ኢትዮጵያዊ ወደዚህ ሀገር ህልም ይዘው እንደሚመጣው እኔም ህልሜን ብቻ ነው ተሸክሜ የመጣሁት እና ልጄን ይዤ መጣሁኝ። እምነቴና ጥንካሬ ምንድን ነበረ? በውስጤ ያለው ሰርቶ ስራ ሰርቶ የመኖር ፍላጎቴ ነው ለእኔ ምርኩዜ የነበረው እና መጣሁ። ደግሞ ያለፍኩበት ጎዳና ቀላል ስላልነበረ ከዛ የበለጠ የሚደርስብኝ ነገር አይኖርም በማለት ወደ አሜሪካን ሀገር መጣሁ። ወዲያው እንደመጣሁኝ እግዚአብሔር ይመስገን ጥሩ ጣሊያንኛ ስለምናገር በዚህም ላይ ደግሞ አርቲስትም ስለሆንኩኝ ይሄን ስራ አገኘሁኝ። 7 ብር ተቀጠርኩ እዚሁ ሬስቶራንት ውስጥ እና ወረቀትም አልነበረኝም እና እንዴት ነው የሚቀጥሩኝ እነኝ ሰዎች ብዬ ስል ጣሊያኖች ስለሆኑም ግድ የለም እንደ ጣሊያን አድርገን እንጠንሻለን፣ እንረዳሻለን፣ አንቺ ጎበዝ ነሽ በቃ እና ያስፈልገናል እንዳንቺ አይነት ሰው ተብሎ የመጀመሪያ ጥቁር ሰው ሬስቶራንት ውስጥ ገባሁኝ። ከትም ሬስቶራንት በጣም ትልቅ ሬስቶራንት ነው፣ ውሃ ላይ ነው፣ በጣም ቆንጆ ሬስቶራንት ነው። እና እዛ ውስጥ ተቀጠርኩ 7 ብር በሰዓት።
7 የአሜሪካን ዶላር
7 የአሜሪካን ዶላር በቃ ሚኒመም ወጅ ዛን ጊዜ 7 ብር ነበረ። ገባሁኝ። ለእኔ እዚያ 7 ብር ትልቅ ነገር ነበረ፣ ምክንያቱም ስራም በቶሎ ማግኘቴና ለእኔና ለልጄ ጠረጴዛ ላይ አንድ ግማሽ ዳቦ አቅርበን መብላታችን ለእኔ ትልቅ ነገር ነበር። መግባት ከሚገባኝ ሰዓት ራሴ በራሴ አስቀድሜ ግማሽ አስቀድሜ ደርሳለሁ። ስራዬ ስልክ ማንሳት፣ ሰው ማስቀመጥ፣ ሪዘርቬሽን መያዝ ብቻ ነበር። እኔ ግን አልፌ ተርፌ መሬት ወለውል ነበር፣ ሽንት ቤት አጸዳ ነበር። ስራዬ እንዳልሆነ እያወቅኩኝ ስራዬን ላለማጣት
የተቀጠሩበት ስራ ባይሆንም ከዛ በላይ ለመስጠት ለስራው
እንዳልባረር ገባህ? እንደ በቃ ጥሩ ሰራተኛ ናት ብለው እንዲይዙኝ ብዙ ነገሮች አደርግ ነበር። እና ብዙ ነገር ጥሩ ነገር ስታደርግ ደግሞ አንድ የሚመለከተ ሰው ያጋጥመሃል። እያዩ 7 ብር ከ25 እንዴት እንደሆነ ታውቀዋለህ። ከ7 ብር ከ58 ብር ማን እያለ 11 ብር ሲደርስ አይ አሲስተንት ማናጀር ሁኝ ያሉኝ። ወዲያው አሲስተንት ማናጀር ሆንኩኝ።
ረዳት ምግብ ቤቱ አስተዳዳሪ
ሆንኩኝ። እያለ ቃኔም በዛውም ልጄንም እያሳደግኩኝ በስራዬም ጥሩ ደረጃ ላይ እየደረስኩ መጨረሻ ላይ 2002 ሬስቶራንት ለሽያጭ ቀረበ። ለሽያጭ ሲቀርብ እንደኔው በድህነት ከጣሊያን ሀገር በባዶ እግሩ የ13 ዓመት ልጅ ሆኖ ያለ ጫማ የመጣ ጣሊያን እዛው ከስተመር ሆኖ የሚያየኝ በስራዬ በጣም ይማረክ ነበር። እንዴት አንቺ ጎበዝ ልጅ ነሽ፣ በጣሊያንኛ ያነጋግረኛል፣ በቃ ጥሩ ሰራተኛ ነሽ እያለ ሁሌ ያደንቀኝ ስለነበረ በጣም ያሳዝናል። አሁን ሬስቶራንቱ ልሸጥ ነው፣ አንቺን ማየት አንችልም ማለት ነው፣ መሄድሽ ነው ማለት ነው ሌላ ቦታ ሲለኝ፣ አይ እንግዲህ እግዚአብሔር እንደፈቀደው ይሆናል ስለው በማግስቱ ቤተሰቦቹን ይዞ መጥቶ እኔ ገንዘቡን አበድርሻለሁ፣ እኔም ከእንዳንቺ ከድህነት ተነስቼ ነው እዚህ ደረጃ የደረስኩት እና ለሌላ ሰው መርዳት አለብኝ፣ እኔ አበድርሻለሁ፣ ግዢ ሬስቶራንቱን። መጀመሪያ አይሆንም አልኩኝ፣ በኋላ ላይ ግን እግዚአብሔር የከፈተው መንገድ ነውና ብዬ ተቀበልኩኝ። ስራውን አውቀው ስለነበር ከስር ጀምሬ ወደ 35-36 ሰራተኛ ያለው ነው ወሰድኩ። ለአምስት ዓመት መክፈል የሚገባኝን እዳ እዛው ሬስቶራንት ውስጥ ሲመሽብኝ እያደር መጨረሻ ላይ የአምስት ዓመት እዳ በ11 ወር ውስጥ ከፍዬ ጨረስኩ።
ከጎዳና አስተዳዳሪነት በጥቂት ዓመታት ውስጥ ይሰሩበት የነበረው ምግብ ቤት ባለቤትነት በቅተዋል። ይሁንና በዚህ አላበቁም። ለክብር ዶክተርና ለክብር ዶክተሬት እስካበቃው ምግባሮ ድረስ በታላላቅ ስራዎቻቸው ከመረጣቸው ሰዎች አንዱ እንዲሆኑ ካበቃዎት ስራዎች ውስጥ በምሳሌ እንመለከታለን። በዚህ በዩናይት ስቴትስ በየዓመቱ በሚከበረው የምስጋና ቀን በመጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ2011 300 ሰዎችን የጎዳና ተዳዳሪዎችን፣ በተከተለው ዓመት 600 ጎዳና ተዳዳሪዎችን፣ በሚቀጥለው 900 በጣም በተለየ ሁኔታ ምግብ ቤቶን በእለቱ ዘግተው ለነሱ መስተንግዶ እስከ መዋል ድረስ የደረሱበትና ሌሎች ተመሳሳይ ስራዎችን የሰሩባቸው ይጠቀሳሉ። ለአቅራቢያው ላለ አንድ ዩኒቨርሲቲ በምሳሌነት ታላላቅ ሰዎች የምረቃ ንግግር በሚያቀርቡበት መድረክ እንዲያደርጉ ጋበዘውት። እስኪ ያጫውቱን እሱን ደግሞ ባጭሩ።
አዎ እንግዲህ ምንድን ነው እንዳልኩ ልጄንም ጥሩ መደረጃ ላይ ስደርስ ያለኝ ነገር ምንድን ነው የነበርኩበትን የመጣሁበትን ያለመርሳት ነው። አንድ ሰው የመጣበትን መንገድ ሊረሳ አይገባም። እና ከዛ በኋላ መልሼ ደግሞ ይህን ያገኘሁት ሁሉ ነገር ሁሉ ከዓለም ያገኘሁት ስለሆነ ለዓለም መልሼ መስጠት አለብኝ በማለት በ2011 ሆምለሶችን ሰብስቤ አበላሁኝ። እና አይዲያውም የለኝም እንትን ሀሳቡም የለኝም ልምዱም የለኝም። 300 ሰዎችን ጠርቼ ምንድን ነው ማድረግ ያለብኝ በብፌ ሳይሆን በስነ ስርዓት አንድ በአንድ በስነ ስርዓት ልክ እንደ ማንኛውም ከስተመር መስተናገድ አለባቸው። እንዲያስተናግዱልኝ ደግሞ የክብር እንግዶችን መጋበዝ አለብኝ በማለት ሜሩን፣ ፖሊስ ቺፉን፣ የማይክል ጃንሰን ሯጩን እነሱን እንትን ብዬ ኑና አክብሯቸው፣ ሆምለሶች ናቸው፣ እኔም ሆምለስ ነበርኩ፣ አክብሯቸው ብዬ ጋበዝኳቸው። ማይ ጋድ በቃ እኔ ሆምለስ ሆኜ መጠለያ ውስጥ በነበርኩበት ሰዓት የነበረኝ ደስታና የነበረኝ ሁኔታ ነው በይታይ የነበረው። እና አሮጊቶች፣ ወጣቶች፣ ህጻናቶች እዛ መጥተው ሲበሉ እጄን ሲይዙኝ ሳይ እኔ ያሳለፍኩት ህይወት ነበር ይመጣብኝ የነበረው። እና
የገዛ ታሪካቸውን ያስታወሳቸው ሁኔታ ነው በሀዘን ውስጥ የከተታቸው። ወይዘሮ መንበር አክሊሉ ጋር የጀመርነው ወግ አድማጮች አልተቋጨም። የሚቀጥለው ፕሮግራማችን እንመለሳለን። እንግዳዬን ወይዘሮ መንበር አክሊሉን አመሰግናለሁ።
ቀጣዩና የመጨረሻው ቅንብር ሙዚቃ ነው።
Lucky you were born that far away.
ባንኩዌላ በተባለችው በሰሜን ኮሎምቢያ በምትገኝ ከተማ እንደ አውሮፓ አቆጣጠር የካቲት 2 ቀን 1977 ዓ.ም ተወልዳ እዛው ያደገችው ሻኪራ ኢዛቤል ሜባሬክ ሪፖል ገና ተማሪ ያለች የላቲን አሜሪካ የአረብኛ የሮክና ሮል ዝንቅ የሆነ ሙዚቃ የማሳየት ዝንባሌ ነበራት። የሆድ ዳንስ ችሎታም ማሳየት ጀመረች። ሻኪራ በሙዚቃ ሙያ ባሳየችው ብልጫ ብዙ ሽልማቶች አግኝታለች። 2 የግራሚና 8 የላቲን አሜሪካ ግራሚ ሽልማቶች ይገኙባቸዋል። የመጀመሪያ አልበሟን ያወጣችው እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ሲሆን ቀስ በቀስ በላቲን አሜሪካ ከፍተኛ ታዋቂነት እያገኘች ሄደች። ሻኪራ በእንግሊዝኛ ዘፈኖች ገበያ ውስጥ የገባችው እንደ አውሮፓ አቆጣጠር በ2001 ዓ.ም ባወጣችው 5ኛ አልበሟ ሲሆን ዌንኤቨር ዌርኤቨር የሚለው ዘፈኗ በብዛት ተሸጠላት። ኦራል ፊክሴሽን የተባለው እንደ አውሮፓ አቆጣጠር በ2005 ዓ.ም የወጣው ዘፈኗ በመሸጥ ብዛት የ21ኛው ምዕተ ዓመት ቀዳሚ ቦታ ለመያዝ ችሏል። እንደ አውሮፓ አቆጣጠር በ2010 ዓ.ም በደቡብ አፍሪካ በተደረገው የእግር ኳስ ጨዋታ ውድድር ያቀረበችው ዋካ ዋካ ዚስ ታይም ፎር አፍሪካ ዘፈኗ ታይቶ በማይታወቅ ብዛት ተሽጦ ከዋንጫ ውድድር ዘፈኖች ሁሉ ቀዳሚ ሆኗል። አሁን እንግዲህ ዋካ ዋካ ዚስ ታይም ፎር አፍሪካ ከሚለው ዘፈኗ ጋር ልተዋችሁ። Pick yourself up and dust yourself off and back in the saddle. You're on the front line, everyone's watching. You know it's serious, we're getting closer, this isn't over. The pressure's on, you feel it, but you got it all, believe it. When you fall, get up, oh, oh, and if you fall, get up, eh, eh. Tamina, mina, sangalewa, cause this is Africa. Tamina, mina, eh, eh. It's time for Africa. Listen to your guide, this is our motto. Your time to shine, don't wait in line. If I'm a sport hesitation, today's your day, I feel it, you pave the way, believe it, if you get down, get up, oh, oh, when you get down, get up, eh, eh, tamina, mina, sangalewa, this time for Africa, tamina, mina, eh, eh, waka, waka, eh, eh, tamina, mina, sangalewa, anawa, ah, ah, tamina, mina, eh, eh, waka, waka, eh, eh, tamina, mina, sangalewa,
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቀቀ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።
This program has come to you from the Voice of America, Washington.